ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 3 2014 ዓ.ም ዝግጅታችን ጀመረ።
ጅንካ ላይ ይሄ ጋዘር ላይ ቦልታ የሚባል አለ። ሜጠር እነዚህ በጣም ይሉ ያለባቸው ኤሪያዎች ናቸው እና ሰፊ የሆኑ ወጣቶች እዛ አካባቢ ተደርበዋል። ልጆች ጋይተዋል፣ ንብረቶች ወድመዋል፣ ነዋሪዎች ከመኖሪያ ቤታቸው ተፈናቅለዋል። እስካሁን ህጻናት፣ ሴቶች
በደቡብ ክልል ኦሞ ዞን አሪ ዞን አሪ ወረዳ ወደ ዞን ይደግ ከሚል ጥያቄ ጋር በተያያዘ በተነሳ ግጭት በአካባቢው ስለደረሰው ጥቃት አንድ ነዋሪ ከተናገሩት የተቀነጨበ ነው። የደቡብ ክልል ፖሊስ ኮሚሽን ኮሚሽነር አለማየሁ ማሞም በጉዳዩ ላይ ማብራሪያ ሰጥተውናል። የጂንካ ሆስፒታል አስተዳደር ዶክተር ፍቅረ አብም በጥቃቱ 25 ሰዎች ተጎድተው ሆስፒታል መግባታቸውን ለአሜሪካ ድምጽ ተናግረዋል። እነዚህም ሁሉ ጠቅልለው የያዙ የአብይ ርዕስ ዘገባችንን ከዜናው በኋላ በሚኖረን ጊዜ እናሰማችኋለን። ሌሎችም በርከት ያሉ ቅንብሮችን ይዘናል። ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። በተጨማሪም በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋው አብረውን አሉ። አበባየሁ ገበያው የዌብና የማህበራዊ ገጻችን ፕሮዲሰራችን ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። አሁን ለሰዓቱ የያዝናቸውን ዋና ዋና የዓለም ዜናዎች እናሰማችሁ።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። ሩሲያ ምስራቅ ዩክሬን ላይ ግዙፍ ጥቃት ልትከፍት ነው ሲሉ ያስጠነቀቁት የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ዩናይትድ ስቴትስ ተጨማሪ የጦር መሳሪያ እርዳታ እንድትለግስ ተማጽነዋል። የሩሲያ ወታደሮች በምስራቅ ዩክሬን ከበድ ላለ ውጊያ እየተዘጋጁ ነው ሲሉ ያስጠነቀቁት ፕሬዚደንቱ የእኛም ኃይሎች ተዘጋጅተው አጸፋውን ይመልሳሉ ነው ያሉት። ዜሌንስኪ ትናንት ማታ በዩናይትድ ስቴትሱ ሲቢኤስ ቴሌቪዥን 60 ሚኒትስ ፕሮግራም ላይ በተላለፈው ቃለ መጠይቅ የዩክሬን ሕልውና ከዩናይትድ ስቴትስ ተጨማሪ የጦር መሳሪያ በማግኘቷ ላይ የሚወሰን ይሆናል ብለዋል። የሚያስፈልገንን መሳሪያ ዝርዝር ለፕሬዚደንት ጆ ባይደን አቅርቤያለሁ ያሉት ፕሬዚደንቱ ባይደን ነጻነቱን መርጦ ካሸነፈ የዩክሬን ሕዝብ ጎን በመቆም ስማቸውን በታሪክ ማስመዝገብ ይችላሉ፣ ምርጫው የሳቸው ነው ሲሉም አክለው ተናግረዋል። በሌላ በኩል የኦስትሪያ ቻንስለር ካርል ኔማር የሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር ለመገናኘት ወደ ሞስኮ ተጉዘዋል። ሩሲያ ዩክሬን ላይ ወረራ ከከፈተች ወዲህ ሩሲያን የጎበኙ የመጀመሪያ የአውሮፓ ሀገር መሪ መሆናቸው ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ከህንድ ጠቅላይ ሚኒስትር ኔራንድራ ሞዲ ጋር በኢንተርኔት አማካይነት ይወያያሉ። ዩናይትድ ስቴትስ ሩሲያ አድራጎቷን እንድትገታ ግፊት ለማድረግ ቁልፍ በሆነው የኤነርጂ ኢንዱስትሪዋ ላይም ጨምሮ ማዕቀብ በመጣል ላይ ነች። በሌላ በኩል ወረራውን በሚመለከት ገለልተኛ አቋም የያዘችው ህንድ ከሩሲያ ላይ ነዳጅና ጋዝ መግዛቷን እንደቀጠለች ነች። ሩሲያን ከተባበሩት መንግስታት የሰብአዊ መብቶች ምክር ቤት ለማስወጣት ድምፅ በተሰጠበት ጊዜም ድምፀ ተአቅቦ አድርጋለች። ዩናይትድ ስቴትስ ህንድ ከሩሲያ የምትገዛውን ነዳጅ መጠን ከፍ እንድታደርግ የማትሻ መሆኗን ግልጽ እንዳደረገች ዋይት ሀውስ አመልክቷል። ይህ በዚህ እንዳለ ትናንት እሁድ ፍራንክፈርትና ሃኖቨርን በመሳሰሉ የጀርመን ከተሞች ሩሲያን በመደገፍ ከወጡት ሰልፈኞች ቁጥር ዩክሬንን ደግፈው የወጡት ቁጥር በእጅጉ የበለጠ እንደነበረ የከተሞቹ ፖሊሶች ገልጸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቱኒዥያ ውስጥ ፕሬዚደንቱ ካይስ ሰኢድ የመንግስት ስልጣን ጠቅልለው ራሳቸው መያዛቸውንና ከመንግስት ግልበጣ የሚቆጠር ያሉትን ተግባር በመቃወም ትናንት እሁድ በብዙ መቶች የተቆጠሩ ሰዎች ዋና ከተማዋ ቱኒዝ ውስጥ ሰልፍ አድርገዋል። ፕሬዚደንቱ ፓርላማውን በትነው ያስተዳደሩን ስልጣን ጠቅልለው ከያዙ ወዲህ በተከታታይ የተቃውሞ ሰልፍ እየተካሄደ ነው። ሀገሪቱ በፖለቲካና በኢኮኖሚ መቆርቆዟ ያስከፋቸው የሀገሪቱ ዜጎች መጀመሪያ ላይ የፕሬዝደንቱን እርምጃ የደገፉ ቢሆንም አምባገነን አገዛዝ ተመልሶ ሊመጣብን ነው የሚለውንም ስጋት አባብሶታል። ከተቃዋሚ ሰልፈኞቹ አንዱ አሊ በለዲ እንዲህ ብለዋል።
ينقلب على نفسه وينقلب على الشعب وينقلب على الدستور اللي
ካይስ ሰይድ በራሳቸውም በህዝቡም እንዲሁም አከብረዋለሁ ብለው ቃለ መሐላ ባደረጉበት ህገ መንግስት ላይም ነው የተነሱት። ይሄ ትክክል ያልሆነ የመንግስት ግልበጣ ነው። በእውነትም ደግሞ የቱኒዚያን ህዝብ የሚያዋርድ ድርጊት ነው።
ፕሬዚደንቱ ፓርላማውን እንደ አውሮፓውያን አቆጣጠር መጋቢት 31 ቀን በይፋ የበተኑ ሲሆን እርምጃቸው የሀገሪቱን የፖለቲካ ቀውስ አባብሶታል። የፓኪስታን ፓርላማ ተቃዋሚ መሪውን ሼባዝ ሻሪፍን ቀጣዩ ጠቅላይ ሚኒስትር እንዲሆኑ ድምጽ ሰጥቷል። ለአራት ዓመታት ያህል ስልጣን ላይ የቆዩት ጠቅላይ ሚኒስትር ኢምራን ኻን ትናንት ፓርላማው የተመምን ድምጽ እንደነፈጋቸው ታወቃል። በሌላ ምርጫ ነክ ዜና ደግሞ በፈረንሳይ ፕሬዝደንታዊ ምርጫ ፕሬዝደንት ኢማኑኤል ማክሮን እና የቀኝ አክራሪ ፓርቲ መሪዋ ማሪን ለፔን እንደ አውሮፓውያን አቆጣጠር ሚያዝያ 24 ቀን የመጨረሻ ዙር ፉክክራቸውን ያደርጋሉ። ትናንት በመጀመሪያው ዙር የድምጽ አሰጣጥ 90 ከመቶ ድምጽ ተቆጥሮ ማክሮን 27 ከመቶ፣ ለፔን 24 ከመቶ አግኝተዋል። በመጨረሻም የኮቪድ-19 ዜና በትልቋ የቻይና ከተማ ሻንጋይ ሆስፒታል ገብተው ሲታከሙ ቆይተው የዳኑ ከ11,000 በላይ የኮቪድ-19 ህሙማን ከሐኪም ቤት እንዲወጡ ተደርጓል። የጤና ባለስልጣናቱ ከተማይቱ በጥብቅ የእንቅስቃሴ እገዳ ላይ ብትሆንም ወደ የቤታቸው መሄድ ሊፈቀድላቸው ይገባል ሲሉ አሳስበዋል። በተያያዘ ዜና ዩናይትድ ስቴትስ ወደ ቻይና ለመጓዝ እቅድ ያላቸው አሜሪካውያን እንደገና እንዲያጤኑ ተአሳስባለች። ቻይና ማሳሰቢያውን ተቃውማለች። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 3 2014 ዓ.ም ዝግጅታችንን ነው በማዳመጥ ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ገጻችን @voaamharic ላይ በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ቀዳሜ ርዕሳችን እንወሰዳችሁ። በደቡብ ክልል በደቡብ ኦሞ ዞን ውስጥ ከአሪ ዞን በዞን የመደራጀት ከወረዳዋ በዞን የመደራጀት ጥያቄ ጋር በተያያዘ በተቀሰቀሰ ግጭት በደረሰ ጥቃት እስካሁን 25 ሰዎች ሆስፒታል መግባታቸውን የሆስፒታል ምንጮቻችን ገለጹ። ነዋሪዎች በሌላ በኩል ደግሞ እንደተናገሩት ከጂንካ ከተማ በተጨማሪ በጋዘር በሁባ መረና በመጸር በሰውና በንብረት ላይ ከፍተኛ ጉዳት መድረሱን ተናግረዋል። በደቡብ ክልል ደቡብ ኦሞ ዞን የአሪ ወረዳ ወደ ዞን መዋቅር ለማድረግ አቅርቧል ከተባለው ጥያቄ ጋር በተያያዘ ነው ጥቃቱ ተፈጸመ ያሉት የፖሊስ ኮሚሽነሩ የክልሉ ከዚህ ጥቃት ጋር በተያያዘ እጃቸው አለበት ያሏቸውን 4 የፖሊስ አባላትን ጨምሮ 133 ግለሰቦችን በቁጥጥር ስር መዋላቸውን ለአሜሪካ ድምጽ በሰጡት ቃለ ምልልስ ተናግረዋል። የጂንካ አጠቃላይ ሆስፒታል የተኙ እና በጥቃቱ ጉዳት የደረሰባቸው ሰዎች ቁጥር 25 መድረሳቸውን ደግሞ የሆስፒታሉ አስተዳደር ዶክተር ክብረአብ ናቸው ለአሜሪካ ድምጽ የተናገሩት። ዮናታን ዘብዲዮስ ነው ዘገባውን ከሐዋሳ ያጠናቀረው፣ እንደሚከተለው ይቀርባል።
በደቡብ ኦሞ ዞን የአሪ ወረዳ ከወረዳ ወደ ዞን መዋቅር ለማደግ አቅርቧል ከተባለው የአደረጃጀት ጥያቄ ጋር በተያያዘ ተፈጸመ በተባለው ጥቃት የሰው ሕይወት ማለፉና ንብረት መውደሙን የአካባቢው ነዋሪዎች በስልክ ለቪኦኤ ተናግሯል። ለደህንነታቸው ሲሉ ስማቸው እንዳይገለጽ ጠየቁን የ32 ዓመቱ የሁለት ልጆች አባት የጥቃቱ ሰለባ ነኝ ብሏል። ከጂንካ ከተማ በተጨማሪ በጋዘር በኡባመር በመጸር ወረዳዎች እንዲሁም በደቡባዊ አሪ ወረዳ አካባቢዎችና ቶልታ ከተማ ከፍተኛ ጉዳት በሰውና በንብረት ላይ መድረሱንም ገልጧል።
በአንዳንድ ከተማውን አሪ ህዝብን አንድ ላይ የሚኖረው ከፍተ ከዚህ ፊት ለአንቱ ለስልሳ ዓመት ተከባብሮ የሚኖረው አሪ በከተማ ሚ ተከባብሮ የሚኖረው ግን ከሳምንት በኋላ የመጣችው ጉምጉምታ ናት። ነገሮችን የቀየረ ነው ነገሩ የመጣው።
በደቡብ ኦሞ ዞን 16 ብሔረሰቦችና ቁጥራቸው የበዛ ኢትዮጵያውያን የሚኖርበት ሲሆን ጥቃቱ የተፈጸመው ማንነትን መሰረት በማድረግ ነው ሲሉም ተናግሯል። ዞኑ እንደዚህ አይነት የጸጥታ ችግር ተሰምቶበት ማያቅና የፍቅር ቀጠና የተባለ የሚታወቅ ነው የሚሉ እነዚህ ተናጋሪዎች በተፈጠረው ሁኔታ አዝነናልም ብሏል።
እንግዲህ ረጅም ዘመን የኖረውን ህዝብ ነው በሚገርም ሁኔታ ከሚኖርበት ብሔርን መሰረት ያደረገ ጥቃት እንግዲህ ሌሎች ብሔር ብሔረሰቦች ኢትዮጵያ ውስጥ ያሉ አማራ፣ ኦሮሞ፣ ጉራጌ፣ ሌሎችም ወላይታ እነዚህ በቃ አሪ ውጭ ያሉ ሌሎችም አርብቶ አደርም አርሶ አደርም ሌሎች ክፍሎች በአጠቃላይ የጉዳቱ ሰለባ ተደርጓል። ታርጌት ተደርጎ ከአሪ ውጭ እዚህ ዞን አያስፈልግም እኛ ለብቻችን እንሆናለን መስልም ሰው ተይዞ እንግዲህ ዚንካ ላይ ይሄ ጋዜር ላይ ቶልታ የሚባል አለ፣ ሜጸር፣ እነዚህ በጣም ይሩ ያለባቸው ኤሪያዎች ናቸው እና ሰፊ የሆኑ ጥቃቶች እዛ አካባቢ ተደርጓል። ቤቶች ጋይተዋል። ንብረቶች ወድመዋል። ነዋሪዎች ከመኖሪያ ቤታቸው ተፈናቅለዋል። እስካሁን ህጻናት፣ ሴቶች ጫካ ውስጥ ነው ያሉ።
የደቡብ ክልል ፖሊስ ኮሚሽን ኮሚሽነር አለማየሁ ማሞ በዞኑ የተከሰተውን ለቪኦኤ ተናግሯል።
ዲሞክራሲያዊ ጥያቄዎችን ወደ አመፅ ለመቀየር ያሰቡ አካላት በፈጠሩት ነገር በጂንካ ከተማ እንደዚሁም ወረዳ ከተማዎች ለምሳሌ የደቡብ ኦሞ፣ የደቡብ አሪ ወረዳ ጋዘር፣ ቶልታ፣ ሜጸር የሚባሉ ከተሞች አሉ። እነዚህ ከተሞች ላይ ቤቶች ተቃጥለዋል፣ ሱቆች ተዘርፏል፣ ተቃጥለዋል፣ ጉዳት ደርሷል፣ ነዋሪዎችንም ጭምር። በቀጠናው ከፍ ያለ ሰብአዊም ቁሳዊም ጉዳት የደረሰ እንደሆነ እንደዚሁም ያው ጂንካ ከተማ በተመሳሳይ መልኩ ቅዳሜና ማክሰኞ ገበያ የሚባሉ አካባቢዎች ገበያዎች ሁሉ የተዘረፉበት ሁኔታ ነው ያለ።
የግድያ፣ የንብረት ውድመትና ዝርፊያ እንዲሁም ቤቶችን ማቃጠል ወንጀሎች መፈጸማቸውን ተናግረው እስካሁን ስለደረሰው ጉዳት የተጣራ መረጃ እንደሌላቸው ገልጧል።
በግልጽ ይህን ያክል ቤት፣ ይህን ያክል ሰው፣ ይህን ያክል የሚል ነገር ሊገልጽ ይገባል። ያ ግን የተደራጀ ሪፖርት ነው የሚያስፈልገው። ስለዚህ አሁን የተደራጀ በዚህ መልክ በቁጥርም በአይነትም ሊገለጽ በሚችል መልክ የተደራጀ ሪፖርት ገና ያልደረሰን ስለሆነ ያ ሪፖርት ሲደርስ የተሟላ ነገር መስጠት እንችላለን።
በጥቃቱና በሁከቱ እጃቸው አለ ያሏቸውን አራት የፖሊስ አባላትን ጨምሮ 133 ግለሰቦችን መንግስት በቁጥጥር ስር ማዋሉን ማስታውቀዋል። ሲቪሎች ላይ ጉዳት ከመድረሱ በፊት መከላከል ያልተቻለው ለምንድን ነው ተብሎ ተጠየቁት ኮሚሽነሩ ይህንም ብለዋል።
ጂንካም ላይ ችግር ቀድሞ ከመከላከል አንጻር የነበሩ እጥረቶች የሉ ማለት አይቻልም። ነገር ግን ለመከላከል ለማስቆም ጥረት ተደርጓል። የተሟላ ነው ብለን ባንወስድም ለምንድን ነው ከሚለው ጋር ተያይዞ የተፈጠረውን ችግር እያጣራን እርምጃ እየወሰድንበትም ስለሆነ ጥያቄው የመዋቅር ጥያቄ ነው። መዋቅር ማለት የመንግስት አካላትም ጭምር የተሳተፉበት ነው። ነዋሪዎችም ጭምር የተሳተፉበት ነው። የተቀላቀለም ስለነበረ ቶሎ ለይቶ እርምጃ ከመውሰድ አንጻር የነበሩ ክፍተቶች ያሉ መሆኑን መውሰድ
የጸጥታ ሁከት በተፈጠረባቸው ወረዳዎችና ከተሞች የአገር መከላከያ ሰራዊት፣ የኢትዮጵያ የፌዴራል ፖሊስ አባላትና የክልሉ የጸጥታ ኃይሎች ገብቶ አካባቢ መቆጣጠራቸውና የማረጋጋት ስራ የሰሩ መሆኑንም ኮሚሽነሩ ለአሜሪካ ድምፅ ተናግሯል። በጂንካና በአካባቢው የተከሰተውን የጸጥታ ችግር ለመፍታት የጸጥታ ኮማንድ ፖስት ተቋቁሞ እየሰራ እንደሆነና ገደብ መጣሉንም ተናግሯል። በጥቃቱ 25 ሰዎች ጉዳት ደርሶባቸው ጂንካ ሆስፒታል መግባታቸውን የጂንካ አጠቃላይ ሆስፒታል ስራ አስኪያጅ ዶክተር ፍቅር አብሉቃስ ተናግሯል።
ይህ ግጭት ከጀመረ ከባለፈው ቅዳሜ አንስቶ ነው በተወሰነ መልኩ ግጭት የነበረው። ከዛ አንስቶ በግጭቱ የነበሩ አደጋዎችን ነገር የተመዘገቡትን መረጃዎችን ይዘናል እና ከዛ ቀን ጀምሮ እስከ ዛሬው ቀን ድረስ ያለው ወደ 25 ሰው የሚጠጋ አደጋ መጥቷል ሆስፒታላችን ላይ። ከ25ቱ ወደ 17ቱ ቀላል እና መካከለኛ የሚባል ጉዳት ነው። ያም በዱላ መቀጥቀጥ፣ መደብደብ፣ እንደዚህ መፈንከት የመሰሉ ናቸው። ከዛ ውጪ 7 ሰዎች በጥይት ተመተው ወይም ከባድ ጉዳት ደርሶባቸው መጥተዋል። እንዲሁም አንድ ሰው ሆስፒታል ከመጣ በኋላ ለ45 ደቂቃ በሆስፒታላችን ቆይቶ ህይወቱ ያለፈዋለ እሱም በጥይት ተመቶ ነው። ከዛ ውስጥ መካከል ደግሞ 3 የልዩ ኃይል አባላት አደጋ ደርሶባቸው የመጡ አሉ። እሱ ትንሽ ነው የጉዳት መጠኑ። አንደኛው በጥይት ነው የተመታው። እግሩ ላይ በጥይት ተመቶ የመጣ አለ። እሱም በጥሩ ጤንነት ላይ ይገኛል።
ዶክተር ፍቅረ አብ አክለውም ዛሬ አንጻራዊ መረጋጋት በጂንካ ከተማ መኖሩን ጠቁመዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው ያስደመጥናችሁ። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ መንግስት ሸኔ እያለ የሚጠራቸውና ራሳቸውን የኦሮሞ ነጻነት ሰራዊት በሚል የሚጠሩት የታጠቁ ቡድኖች ይንቀሳቀሱበታል በተባሉ ቦታዎች ያሉትን የሰላም ችግሮች ለመፍታት እየሰራ መሆኑን የኦሮሚያ ክልላዊ መንግስት አስታወቀ። እያከናወነ ያለው ስራም የህግ የበላይነትን የሚያረጋግጥና የፖለቲካ ስራዎችንም የጨመረ መሆኑን የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ዛሬ ለጋዜጠኞች በሰጡት መግለጫ ተናግረዋል። በኦሮሚያ ክልል እንቅስቃሴ የሚያደርገው የኦሮሞ ፌዴራሊስት ኮንግረስ በበኩሉ ዛሬ ባወጣው መግለጫ መንግስት ከታጣቂዎቹ ጋር ወደ ሰላም ድርድር መግባት አለበት ሲል ጠይቋል። ፀሐይ ዳምጠው ዝርዝሩን ታሰማናለች።
የኦሮሚያ ክልል መንግስት የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ዛሬ በሰጡት መግለጫ በክልሉ ሰላምና መረጋጋት እንዲኖር ክልሉ እየሰራ መሆኑን ተናግረዋል። ታጣቂዎች ይንቀሳቀሱባቸዋል ባሏቸው አካባቢዎች ላይም የፖለቲካ ስራዎች መሰራት መጀመራቸውን ተናግረዋል።
ይሄ ሁለት ስራዎችን ስለተሰራ ነው መሻሻሎች የመጡ። በፖለቲካ መደገፍ መቻል አለ። በጠመንጃ ብቻ የምንወጣው አይደለም። ህዝቡን ማደራጀት፣ ተደራጅቶ እንዲንቀሳቀስ፣ የጸጥታ አካላትን እንዲደግፍ በዛ አካባቢ ይሄ አሸባሪ ቡድን ቤዝ እንዳይኖረው ማድረግ ነው። የፖለቲካ ስራ የሚደረገው በዚህ ነው። የፖለቲካ ስራ የሚባለው ሌላው በአንድም በሌላ በተሳሳተ መልኩ ይሄኛውን አሸባሪ ቡድን የተቀላቀለ አካል ካለ በሰላማዊ መንገድ ወደ ማህበረሰቡ እንዲቀላቀል ጥሪ ማድረግ፣ ይህም በተደጋጋሚ ያደረግነው ጥረት ነው።
የክልሉ መንግስት ይህን ይበል እንጂ በክልሉ ታጣቂዎቹ ይንቀሳቀሱባቸዋል በተባሉ የተለያዩ ዞኖችና ወረዳዎች ውስጥ ሰላም እንደሌለ፣ በዛ ያሉ የክልሉ ቀበሌዎችና ወረዳዎች በታጣቂዎች ቁጥጥር ስር እንደሚገኙ ከዚህ ቀደም ያነጋገርናቸው ነዋሪዎች ገልጸው ነበር። የኦሮሚያ ምክር ቤትና የህዝብ ተወካዮች ምክር ቤት አባላትም ታጣቂዎቹ በክልሉ አንዳንድ ወረዳዎችን መቆጣጠራቸውን ሲገልጹ ቆይተዋል። የኦሮሞ አባገዳዎች ህብረት ጸሐፊና የቱለማ አባገዳ ጎበነ ሆላ ሸማቂዎቹም ሆኑ የመንግስት ጸጥታ ኃይሎች የገዳ ስርዓት ምንነት ለይቶ ባለማወቃቸው አባገዳዎች ላይ ጥቃት ይፈጽማሉ ማለታቸውን ባለፈው ሳምንት መዘገባችን አይዘነጋም። በሌላ በኩል የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ መሆናቸውን የገለጹት አቶ ኦዳ ተርቢ ሰሞኑን ለአሜሪካ ድምጽ ሲናገሩ በመንግስት የሚቀርቡባቸውን ውንጀላዎች አስተባብለዋል። ንጹሃንን መግደልና ማፈናቀል የሚለው ውንጀላ መሰረተ ቢስ ሲሉ የገለጹት ቃል አቀባዩ ከመንግስት ጋር ግን በውጊያ ላይ እንደሆኑ ተናግረው ነበር። በሌላ በኩል ሚያዝያ 1 ቀን 2014 ዓ.ም መደበኛ ስብሰባ ማካሄዱን ጠቅሶ መግለጫ ያወጣው የኦፊኮ ስራ አስፈጻሚ ኮሚቴ ታጣቂዎቹን በተመለከተ ባሰፈረው ጽሑፍ ፓርቲው ከዚህ ቀደም በመንግስትና በታጣቂዎች መካከል ያለው ግጭት ፖለቲካዊ መንስኤ ያለው ሲሆን መፍትሄውም ፖለቲካዊ መሆን አለበት ብሎ እንደሚያምን አስፍሯል። ስለዚህ አሁን መንግስት በኦሮሚያ ክልል ታጣቂዎቹን አጠፋለሁ ብሎ የጀመረውን ዘመቻ ትቶ ወደ ሰላማዊ ድርድር መግባት አለበት ሲል ጠይቋል። አድማጮች፣ የኦሮሚያ ክልል መንግስትና የኦሮሞ ፌዴራሊስት ኮንግረስ በየግላቸው ባወጧቸው መግለጫዎች በአማራ ክልል ጽንፈኛ ቡድን በሚሉ የሚጠሯቸውን ቡድኖች በተመለከተ ያወጡትን መግለጫ ይዘት የክልሉን መንግስትና በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን አስተያየት አካተን በነገ ምሽት ይዘን እንመለሳለን። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ
ወደ ተከታዩ ዘገባችን እንወሰዳችሁ። ከኦሮሚያ ክልል ጋር የተያያዘ ዘገባ ነው። በኦሮሚያ ክልል ቦረና ዞን ተልተሌ ወረዳ ውስጥ ተከስቷል የተባለውን የአንበጣ መንጋ ለመከላከል ከኢትዮጵያ የግብርና ሚኒስቴር የተጠየቀውን የአውሮፕላን ድጋፍ አለማግኘቱን የክልሉ ግብርና ቢሮ አስታውቋል። ግብርና ሚኒስቴር የተጠየቀውን አውሮፕላን የማቅረብ ስራ እየሰራ መሆኑን ገልጾ ያንበጣ መንጋውን ለመቆጣጠርም ባለሙያዎችን ወደ ስፍራው መላኩን ለአሜሪካ ድምጽ ተናግሯል። ገልሞ ዳዊት ዝርዝሩን ያሰማናል።
በደቡብ ኦሮሚያ ክልል ቦርና ዞን ተንተሌ ወረዳ መከኒሳ ቀበሌ ነዋሪ አቶ ገልመዳልቻ ሰሞኑን በአከባቢያቸው በተደጋጋሚ ያንበጣ መንጋ መከሰቱን ይናገራሉ።
እንጨትን እያጠፋ ነው ያለው። ወቅቱ የድርቅ ጊዜ እንደመሆኑ ሰዎች በአከባቢ ያሉትን ዛፎችና ቅጠላቅጠል ነበር ለእንስሳት በመኖነት የሚጠቀሙት። ያንን ነው ያጠፋው። በጣም ከፍተኛ ጉዳት ነው በዛፎች ላይ ያደረሰው።
አቶ አብዱባ ኮንሶ የተልተሌ ወረዳ አስተዳዳሪ ያንበጣ መንጋው በተደጋጋሚ ያደረሰ ነው ያሉትን ጉዳት እንደምከተለው ገልጸዋል።
ዋን ዜሮ አማንተና አና ተልተሌ ከተትን አርገማ
ያንበጣ መንጋ አሁን በተልተሌ ወረዳ ውስጥ ይገኛል። በፊት ለበላይ የመንግስት አካል አቤት ስንል ወዲያው ጸረ ተባይ በአውሮፕላን ይረጭበት ነበር። አሁን ግን የአውሮፕላን ድጋፍ ጠይቀን በመጠባበቅ ላይ ነን። የግብርና ባለሙያዎች ተሽከርካሪን በመጠቀም ለመቆጣጠር ቢሞክሩም የአካባቢው መልክዓ ምድር አመቺ አልሆነላቸውም። አሁን አካባቢው ድርቅ እንደመሆኑ ግመሎችና ፍየሎች የሚመገቡትን ዛፎች አጥፍቷል።
አቶ አብዱባ ያንበጣ መንጋው በአምስት የተልተሌ ወረዳ የገጠር ቀበሌዎች ማለትም በዋዩ ድግሬ፣ በኢሌ፣ በመከኒሳ፣ በኤልኩኔና በድቤ ገያ መከሰቱን እስካለፈው ሳምንት ብቻ ወደ 400 ሄክታር መሬት ላይ ጉዳት አድርሰዋል ብለዋል። አቶ ደጀነ ይርጳ በኦሮሚያ ግብርና ቢሮ ምክትል ኃላፊና የእጽዋት ጥበቃ ዘርፍ ዲሬክተር ናቸው። ቢሮው በቦረና ያንበጣ መንጋ መከሰቱን መረጃ የደረሰው ከወር በፊት እንደሆነ ነው የተናገሩት።
አንበጣውን ለመቆጣጠር አስፈላጊው ነገር አውሮፕላን ነው። እኛ ይህን ለፌዴራል ግብርና ቢሮ አሳውቀናል። ነገር ግን እነሱ በፊት የአውሮፕላን አቅርቦትን በተመለከተ ከዓለም የምግብና እርሻ ድርጅት ፋኦ ጋር የነበራቸውን ውል እንዳቋረጡ ነው የነገሩን። እኛም ይህ አንበጣ ከሳምንት በኋላ የባሰ ጉዳት ሊያደርስ ስለሚችል በድጋሚ ያሳውቀናል። ነገር ግን ምላሻቸው የተጓተተ ነው። ደግሞም ትኩረት አልሰጡበትም። መሰል የመንጋ ወረርሽኝ ሲከሰት የፌዴራሉ መንግስት ነው አውሮፕላንን ጨምሮ አስፈላጊ ቁሳቁሶችን የሚያቀርበው። እናም የግብርና ሚኒስቴር ያንን እየፈጸመ አይደለም ነው እያልን ያለ ነው።
ያ ብቻም ሳይሆን በማል ኦሮሚያ ክልል ዞኖች ግሪሳ በሚል የሚታወቀው የወፍ መንጋ በስንዴ መስኖ ስራ ላይ ጉዳት ማድረሱን ተናግረው ለዚያም ድጋፍ የተጠየቀው የግብርና ሚኒስቴር በቂ ምላሽ ሳይሰጥ አልፈዋል ብለዋል።
ግሪሳ የሚባለው የወፍ መንጋ በመሃል ኦሮሚያ አካባቢ በማሳ ላይ ባለ ስንዴ ላይ ጉዳት እያደረሰ ያለው በፌዴራሉ መንግስት በኩል ያለው አቅርቦት የተጓተተ በመሆኑ ነው። ስለዚህ ይህ ሊታሰብበት ይገባል።
አቶ በላይኔ ንጉሴ በኢትዮጵያ ግብርና ሚኒስቴር የእጽዋት ጥበቃ ዲሬክተር ናቸው። ሚኒስቴር መስሪያ ቤቱ የባለሙያው የቦረናውን ያንበጣ መንጋን በመከታተል ላይ መሆናቸውን ተናግረዋል።
ሂደቶች አሉ አውሮፕላን ስንከራይ እና ያንን አውሮፕላን ለመከራየት እነኛ ሂደቶች እያደረግን ነው ያለ ነው። እስከዛ ድረስ ግን ዝም ብሎ መታየት ስለሌለበት አመች ሁኔታ ባለበት ብሎ የመኪና ርጭት ይካሄዳል። ከዚህ ውጭም እዛ አካባቢ ቴክኒካል ድጋፍ የሚሰጡ ባለሙያዎቻችን ይዛሉ። የመከላከሉ ስራ እየተካሄደ ነው። በትክክል ወዲያውኑ አውሮፕላን እንደጠየቁ እንትን አላለም። ግን ሂደት ስላለው የግዳያን ሂደት ተከትለን ነው አውሮፕላን የምንከራየው። ይሄ ለአሁን ነው። ለወደፊት ግን ሚኒስቴር መስሪያ ቤቱ ራሱ አውሮፕላኖች ስላሉት ከተወሰነ ጊዜ በኋላ የራሳችን ኮንትሮል የምናደርግበትን አቅም እየፈጠረ ስለሆነ እና ወዲያው ችግሩ እንደተከሰተ ሄደን የመረጭበት ሁኔታ ይኖራል ብዬ ገምታለሁ።
አቶ በላይነ በማሊ የሀገሪቱ ክልል በስንዴ ማሳ ላይ ጥፋት አድርሰዋል ስለተባለው የወፍ መንጋም ሚኒስቴር መስሪያ ቤቱ ወስደዋል ያሉትን እርምጃ ገልጸዋል።
አንድ አውሮፕላን በመውሰድ ከፍተኛ የሆነ የወፍ መከላከል ስራ ተሰርቷል። በመቂ አካባቢ ተካሂዷል። በዝዋይ አካባቢ ተካሂዷል። ኢቭን ከዚህም ባለፈ ስንዴው የተዘራው በመላው አገሪቷ ስለሆነ በአፋርም እንደዚሁ ተካሂዶ ጉዳት ከማድረሱ በፊት ወፍም ለመከላከል ተችሏል።
ሆኖም የመስኖ ስንዴ ስራው በተለያየ ጊዜ መዘራቱን ስራውን አስቸጋሪ ማድረጉን ገልጸው የሚረጨው መድኃኒትም የአካባቢው ስነ ህይወት ላይ ጉዳት እንዳያደርስ የግብርና ሚኒስቴር ነዋሪዎች በተለምዶ መልኩ የወፍ መንጋውን ጉዳት እንዲከላከሉ በመስራት ላይ ነው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
አድማጮቻችን፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው እየተከታተላችሁ ያላችሁት። በዝግጅቶቻችን ላይ አስተያየቶች ካላችሁ horn@voanews.com የኢሜይል አድራሻችን ነው። የኢሜይል አድራሻችንን ተጠቅማችሁ አስተያየቶቻችሁን አድርሱን። ወደ ተከታዩ አጠር ወዳለ ዘገባችን ነው የምንወስዳችሁ። አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዎች ምዕራብ ትግራይ ውስጥ ከአንድ ዓመት በፊት በአማራ ክልል ባለስልጣናትና በክልሉ ታጣቂ ቡድኖች በትግራይ ተወላጆች ላይ ዘር ማጽዳት ጥቃት ተፈጽሟል ሲሉ ያወጡትን የጋራ ሪፖርት ሚዛናዊነትና ገለልተኛነት እንዲሁም ተአማኒነት የሌለው ሲል የአማራ ብሔራዊ ክልላዊ መንግስት እንደማይቀበለውና እንደሚቃወመው ትላንት እሁድ ባወጣው መግለጫ አስታውቋል። ሪፖርቱን የህዝባችንን ጩኸት ለመቀማት ያነገበ ሲልም የክልሉ መንግስት ከሷል። በሌላ በኩል ራሱን የትግራይ የውጭ ጉዳዮች ቢሮ የሚጠራው አካል አርብ መጋቢት 30 2014 ዓመተ ምህረት ባወጣው መግለጫ የትግራይ መንግስት government of ትግራይ ሲል የጠራው አካል ቡድኖቹ ላወጡት ሪፖርት ምስጋና እንደሚያቀርብ አመልክቶ የተጠቀሱት የጭካኔ አድራጎቶች በትግራይ ተወላጆች ላይ ከተፈጸመው እጅግ ጥቂቱ ናቸው ብሏል። የመብቶች ተሟጋች ቡድኖቹ ተፈጽመዋል የተባሉትን አድራጎቶች ዘር ማጥፋት ብለው ባለመጥራታቸው የተሰማውን ቅሬታም ገልጿል። አድማጮች፣ የሁለቱን ክልሎች መግለጫዎችን የያዙትን ዘርዘር ያሉ ዘገባዎች በዌብሳይታችንና በማህበራዊ ገጻችን ላይ እናኖራለን። በተጨማሪም ደግሞ ከሌሎች አናሊስቶች ወይም ደግሞ ተንታኞች ሀሳብ ጋር አካተን በነገው ምሽት ይዘን እንመለሳለን። አሁን ደግሞ እስቲ ከዓለም አቀፍ ዜና ተቋማት የአሜሪካ ድምጽን የሴንትራል ወይም የማዕከላዊ ዜና ክፍላችንን ጨምሮ የተጠናቀሩ ዘገባዎችን ዘርዘር ባለ ሁኔታ ወደምንዳስስበት ክፍል አልፈናል። በአፍሪካ ጽንፈኝነትን የሚዋጉ መንግስታት በሀገራቸው መረጋጋትን ለማስፈን መልካም አስተዳደር፣ ጠንካራ የፍርድ ስርዓትና በተለይ የተገፉ የማህበረሰብ ክፍሎችን አሳታፊ የሚያደርግ ሁኔታ መፍጠር እንደሚኖርባቸው አንድ የዩናይትድ ስቴትስ የጦር ኃይል ኮማንደር ተናገሩ። መሐመድ ዩሱፍ ከናይሮቢ ያደረሰን ዘገባ ነው። ስምንሽ የቆየ እንደሚከተለው ታቀርበዋለች።
ከቅርብ ዓመታት ወዲህ በአፍሪካ የሚንቀሳቀሱ የሽብር ቡድኖች እየጨመሩ ሄደዋል። በምስራቅ አፍሪካ የሚንቀሳቀሰው አልሻባብ፣ በሳህል እየተስፋፉ የመጡት አልቃይዳ እና ከእስላማዊ መንግስት ጋር ግንኙነት ያላቸው ቡድኖች እንዲሁም በቻድ ቤዝን ሐይቅ ዙሪያ የሚገኘው ቦኮ ሐራም ከነዚህ መካከል የሚጠቀሱ ናቸው። በዩናይትድ ስቴትስ የጦር ኃይል የአፍሪካ ልዩ እዝ ኃላፊ የሆኑት ሪር አድሚራል ጃሚ ሳንድስ ሲናገሩ የአፍሪካ መንግስታት በሽብር ምክንያት የሚደርስባቸውን ስጋት ለመግታት መልካም አስተዳደርና ተባብሮ መስራት ይኖርባቸዋል ብለዋል።
No nation can solve this challenge or this problem alone.
የትኛውም ሀገር ይህንን ችግር ለብቻ መፍታት አይችልም። በቅንጅት መስራት ቁልፍ ጉዳይ ነው። ከተደራጁ ጽንፈኛ አክራሪዎች ጋር ከመዋጋት ይልቅ የመልካም አስተዳደር ለውጥና መሻሻል ማድረግ መከላከል ቀላሉ መንገድ ነው። እሴቶች ትልቅ ሚና አላቸው። ወደፊት በሚኖረን ሚና ግልጽነት፣ ተጠያቂነትና ሁሉን አካታችነት ቁልፍ ጉዳይ ናቸው። የዓለም አቀፍ መዋለ ንዋይ ፍሰትም እጅግ አስፈላጊ ቢሆንም ይህ መዋለ ንዋይ ፍሰት ከጸጥታ፣ መልካም አስተዳደርና እርዳታ ጋር መጣመር አለበት።
በአፍሪካ የሚካሄዱ የሽብር ድርጊቶች 32 ሚሊዮን ሰዎችን ከመኖሪያቸው ያፈናቀሉ ሲሆን እንደ ማሊ፣ ቡርኪና ፋሶ እና ሶማሊያ ባሉ ሀገራት ለሚታየው የፖለቲካ አለመረጋጋት ትልቅ አስተዋጽኦ አላቸው። ሳንድስ እንደሚሉት ሁከት ፈጣሪ አክራሪዎች በመንግስታትና በህዝብ መካከል የሚኖረውንም ግንኙነት ይሸረሽራሉ።
The lack of security and with in some regions a perception of disadvantagement
የጸጥታ ችግር በተለይ በአንዳንድ የአህጉሩ ቀጠናዎች ከመታዩ በመንግስትና በህብረተሰቡ መካከል ተጠቃሚ ለመሆን አስተሳሰብ ጋር ሲጣመር የህብረተሰቡ በመንግስት ላይ ያለውን እምነት እንዲያጣ የሚያደርግ ሁኔታ ይፈጥራል። ያ ደግሞ ወይ ሆን ብለው በአድማ መንግስትን ለመገልበጥ እንዲሞክሩ ወይም በቡርኪና ፋሶ እንዳየነው ድንገት የተነሳ አመጽ ወደ መንግስት ግልበጣ እንዲቀየር ያደርጋል።
በዚህ አመት ጥር ወር ላይ የቡርኪና ፋሶ ጦር ሰራዊት ፕሬዝዳንቱን ከስልጣን አስወግዶ ህገ መንግስቱን ለጊዜው እንዲታገድ አድርጓል። በወቅቱ የጦር አዛዦቹ በሀገሪቱ እያደገ የመጣው የአክራሪዎች ጥቃትና እየተበላሸ የሄደው የጸጥታ ሁኔታ በህብረተሰቡ በተመረጡ ሰዎች ይመራ የነበረውን ስልጣን እንዲቀሙ እንዳስገደዳቸው ተናግረው ነበር። ታጣቂ ቡድኖች በተለይ የተዘነጉና መንግስታት የማይደርሱባቸውን የድንበር አካባቢዎች ለመስፋፋት የሚጠቀሙባቸው ሲሆን በድንበሮቹ ግራና ቀኝ የሚኖሩ ማህበረሰቦች በአካባቢው የሚገኘውን ውስን መተዳደሪያቸውን ለማስጠበቅ ይዋጋሉ። የኢኮኖሚ ልማት ትብብር ተቋም እንደሚለው 40% የሚሆኑት የአመጽና ሁከት ድርጊቶች የሚከናወኑት በድንበር አካባቢ ነው። አብዛኛው ህይወት የሚጠፋውም በሁለት የአፍሪካ ሀገራት በሚገኙ የድንበር አካባቢዎች ነው። ሲሚዩ ዌሩንጋ የአፍሪካ ጸጥታ በጄኔቫ ማዕከል የተሰኘው ተቋም መሪ ሲሆኑ በአፍሪካ ሀገራት መካከል ትብብር አለመኖሩ በሀገሪቱ ሽብር እንዲስፋፋ ዋና መሰረት ሆኗል ይላሉ።
So what we lack in Africa is serious mechanisms.
በአፍሪካ የጠፋው ዋናው ነገር መንግስታት እርስ በርሳቸው ተባብረው ችግሩን የሚፈቱበት አሰራር አለመኖሩ ነው። በምዕራብ አፍሪካ ለምሳሌ የሳህል ቀጠና አለ። ሳህል የራሱ አደረጃጀት አለው። የምዕራብ አፍሪካ አገሮች የኢኮኖሚ ትብብር ኤኮዋስም የራሱ አደረጃጀት አለው። ግን አብረው አይሰሩም። ይህ እነዚህ ድርጅቶች ራሳቸውን እንዲያዋቅሩና መንግስታት የሚሰሯቸውን ስራዎች ማፍረስ የሚችሉበት ሁኔታ ይፈጥርላቸዋል። በርካታ ተሰንጣቂ ቡድኖችን በመፍጠርም ሁከት እንዲስፋፋ መንግስት ሁኔታዎችን መቆጣጠር እንዳይችሉ ያደርጋቸዋል።
ሳንድስ እንደሚሉት ሽብርተኝነትን ለመዋጋት የተሻለው አማራጭ በመሆኑ ዩናይትድ ስቴትስ በአፍሪካ መንግስታትና ማህበረሰቦች መካከል የተበላሹ ግንኙነቶችን ለመጠገንና መልካም አስተዳደር እንዲሰፍን ለማድረግ ድጋፍ ትሰጣለች።
ዋሽንግተን በዚህ ሳምንት ነው ተከታዩ መሰናዷችን። የዩክሬኑ ፕሬዝዳንት ሩሲያ ያለ አንዳች ቆስቋሽ ምክንያት በአገራቸው ላይ የከፈተችው ጦርነት መላውን አውሮፓ አደጋ ላይ የሚጥል ውድመት ነው ብሏል። ሁለተኛ ወሩን በያዘው ጦርነት የዩክሬኗ ዋና ከተማ ኪየቭ ከእጁ ለማስገባት የሩሲያ ጦር አቅዶት የነበረው ውጥኑን የተወ ይመስላል። ይሁን እንጂ ምዕራባውያን ሀያላን ከነበሩበት ወታደራዊ ይዞታ በማፈግፈግ ላይ ያሉትን የሩሲያ ወታደሮች አስገድዶ መድፈርና በሰላማዊ ሰዎች ላይ በርሸና መልክ ተፈጽመዋል የተባሉ ግድያዎችን ጨምሮ በጦር ወንጀለኝነት ይከሳሉ። አድማጮች፣ ተመልካቾቻችን፣ በዚህ ዘገባ ውስጥ አንዳንድ ተመልካቾች አዋኪ በሆነ መንገድ የሚያገኟቸው ምስሎች ሊኖሩ እንደሚችሉ ለማሳሰብ እንወዳለን። የአሜሪካ ድምጹ ዘጋቢ አራሽ አርባሳዲ ነው ያጠናቀረው ዘገባውን። አሉላ ከበደ እንደሚከተለው ያቀርበዋል።
ከሩሲያ መከላከያ ሚኒስቴር የወጣ አዲስ የቪዲዮ ምስል የሩሲያ አቪዬሽን ቡድን አባላት የዩክሬንን ብረት ለበስ ተዋጊ የጦር ተሽከርካሪዎችና የአየር መከላከያ ንዑስ ክፍሎች ሲያወድሙ ያሳያል። ይሁንና የአሜሪካ ድምጽ የቪዲዮ ምስሎቹን ትክክለኝነት በተናጥል ማረጋገጥ አልቻለም። ክሬምሊን ኢላማዬ በወታደራዊ ተቋማትና በጦር ኃይሉ አባላት ላይ ብቻ እየተነጣጠረ ነው ትላለች። ይሁን እንጂ ማረጋገጥ የተቻሉ ምስሎች የሚያሳዩት ግን ሌላ ነው። እነኚህ ምስሎች የተገኙት ባለፈው ሳምንት መጨረሻ በዩክሬኗ የክራማቶርስክ ከተማ በአንድ የባቡር ጣቢያ ላይ ፍንዳታ ከደረሰ በኋላ ነው። በጥቃቱም በርካታ ሰላማዊ ሰዎች ተገድለዋል። ሆኖም ጥቃቱን አልፈጸምኩም ስትል ያስተባበለችው ሩሲያ በበኩሏ ዩክሬንን በተጠያቂነት የወነጀለችበትን ይህን ድንገት የዩክሬን ጠባጫሪ ድርጊት ነው ብለዋለች። በክራማቶርስክ የተፈጸመው ጥቃት የተሰማው በቅርቡ ይፋ የተደረገውን ከዋና ከተማይቱ ኪየቭ ወጣ ብላ ከምትገኘው ቡቻ ከመንገድ ዳርና ከጠባብ መቃብሮች ውስጥ የሲቪሎች አስከሬን የመገኘቱን ዜና ተከትሎ ነው።
There was a plan from the highest levels of the Russian government to target civilians who oppose the invasion.
ወራራውን የሚቃወሙ ሲቪሎች እርምጃ ለመውሰድ በሩሲያ መንግስት ከፍተኛ ባለስልጣናት ደረጃ የተወጠነ እቅድ ነበር። እንደዚህ አይነት ሐሳብ ባላቸው ሰዎች ላይ የኃይል እርምጃ ለመውሰድ በጭካኔና በማሸበር ህዝቡን በቁጥጥር ስር ለማድረግ የታለመ እቅድ።
የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በቅርቡ ባሰሙት ንግግር ሩሲያ በሀገራቸው ላይ እየፈጸመች ያለችውን ጥቃት በአውሮፓ መጪ ጊዜ ላይ አደጋ የደቀነ የዘር ማጥፋት ወንጀል ነው ሲሉ አስጠንቅቀዋል። በሌላ በኩል የአውሮፓ ሀገሮች በማያወላውል የዩክሬን ደጋፊነታቸው ቢቀጥሉም ከሚያስፈልጋቸው የነዳጅ መጠን ግን የሚበዛውን ከሩሲያ መሸመታቸውን ግን አላቆሙም።
We need to do everything we can to increase our own domestic production to help make sure that we can supply
አቅርቦታችንን ለመጨመር የሀገር ውስጥ ምርታችንን ለማሳደግ የምንችለውን ሁሉ ማድረግ አለብን። በአንጻሩ የነዳጅ ዘይትና ጋዝ ከሩሲያ ማስገባታቸውን በቀጠሉ በእያንዳንዱ አቀንና ጊዜ ግን ፑቲን በዩክሬን ላይ እየፈጸሙ ላሉት የዘር ማጥፋት ዘመቻ የገንዘብ ድጋፍ እያደረጉ መሆኑን መረዳት አለባቸው።
ውጊያውን ማምለጥ የቻሉ ቁጥራቸው የበዙ ዩክሬናውያን ከፖላንድ አቅራቢያ ወደሚገኝ የስደተኞች መጠለያ መግረፋቸውን ቀጥለዋል። ይሁን እንጂ ሌሎች ብዙዎች ግን አሁንም ምንም ተስፋ በሌለበት ዙሪያን በተከበበችው የማሪፖል የወደብ ከተማ መፈናፈኛ አጥተው ታጥረው እንደተቀመጡ ናቸው።
We went there with buses, we moved, we try again and again, but unfortunately the situation around Mariupol
አውቶቡሶች ተሳፍረን ወደዚያ ሄድን ተንቀሳቀሰን ደግመን ደጋግመን ሞከርን ሆኖም እንዳልመታደል ሆነና በማሪፖልና በአካባቢው ያለው ሁኔታ በጣም አደገኛ ነበር። የጸጥታ ሁኔታ ጥሩ አልነበረም። ለደህንነታችን የተሰጠን ዋስትናም ጥሩ አልነበረም። ከማሪፖል 20 ኪሎ ሜትር ርቀን ከተጓዝን በኋላ መመለስ ነበረብን።
ከሌላ ስፍራ ደግሞ የቦሮዲያንካ ከተማ ነዋሪዎች በመጨረሻው አካባቢውን ጥለው ሸሹት የሩሲያ ኃይሎች ባደረሱት ጥቃት የመኖሪያ ቤቶቻቸው በተመቱበት ወቅት ዘመዶቻቸው ለሳምንታት ከህንጻ ፍርስራሽ ስር ተቀብረው መቆየታቸውን ይናገራሉ። ምንም እንኳን ሩሲያ በአንጻሩ እውነታው ከዚህ ተቃራኒ ነው ስትል ብታስተባብልም ይህን መሰሉን ሲቪሎች የወታደራዊ ጥቃት ኢላማ ሆነው የተገኙባቸውን ሁኔታዎች ማየት የተለመደ ትዕይንት እየሆነ መጥቷል።
ከምሽቱ 3 ሰዓት ከ37 ደቂቃ ይላል ስቱዲዮ ውስጥ የሚገኘው ሰዓታችን። በመጀመሪያ ክፍል ያዝናቸውን ዘርዘር ያሉ የመጽሔት ዝግጅቶቻችንን አስደምጠናችኋል። አሁን ደግሞ ለሁለተኛው አጋማሽ ወደ ያዝናቸው ወደ ሌሎች ዘገባዎቻችን ነው የምናልፈው። እንዶ ከዛ በፊት ግን እስቲ የዋትስአፕ ቁጥራችንን እናስታውሳችሁ። 2022513505 ነው። 2022513505 ከቁጥሩ አስከትዬ የምናገረው አንድ ማሳሰቢያ አለኝ። በዚህ የዋትስአፕ ቁጥራችን ላይ አስተያየቶቻችሁን በጽሁፍ ወይም በድምጽ ነው የምትልኩልን። አብዛኞቻችሁ ስልክ ትደውላላችሁ። ነገር ግን ይሄ መተግበሪያ የተዘጋጀው ለድምጽና ለጽሁፍ መልእክቶቻችሁ ነው። በዚያው መሰረት አድርሱን። ጥቆማዎቻችሁንም አስተያየቶቻችሁንም ለአየር እናበቃችኋለን። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ድሬዳዋ ከተማ ነው የምናልፈው። በድሬዳዋ ከተማ የሚገኙ የክርስትና እምነት ተከታይ ወጣቶች ከራሳቸውና ከከተማዋ የንግድ ማህበረሰብ ገንዘብ በማሰባሰብ ለሙስሊም ምእመናን ለጋሃሬ በተባለው አካባቢ የለጋሃሬ መንገድ ላይ አፍጥር መርሃ ግብር አዘጋጅተዋል። ምእመናኑ የከተማዋ ክርስቲያን ወጣቶች ባዘጋጁት የአፍጥር መርሃ ግብር ላይ ደስተኛ መሆናቸውን የገለጹ ሲሆን እነርሱም በክርስትና በዓላት ላይ ተመሳሳይ ነገርን እንደሚያከናውኑ ተናግረዋል። አዲስ ቸኮል በስፍራው ተገኝቶ ነበር፣ እንደሚከተለው ያቀርበዋል። ከለጋሃሬ
ጋሬ ሰፈር በኢትዮጵያ አርት በተለይ በኦሮምኛ አርት ላይ ከየትኛውም የኢትዮጵያ ከተሞች በላይ ብቻውን ሰፈሩ በርካታ አርቲስቶችን ያፈራ ሰፈር ነው።
ከኦሮምኛ ኪነጥበብ ምንጭነቱ ባሻገር እንደ ሌሎች የድሬዳዋ ሰፈሮች ሁሉ የብሔርና የሃይማኖት የሚመስሉ ግጭቶችን አስተናግዶ ያውቃል። በድሬዳዋ የሚገኙ ክርስቲያን ወጣቶች አብዛኛው ነዋሪው ሙስሊም በሆኑበት ለጋሬ ላይ ለመጀመሪያ ጊዜ የጎዳና ላይ የአፍጥር መርሃ ግብር አዘጋጅተዋል። ዝግጅቱን በማስመልከት ለምእመናኑ አጭር መልእክት ያስተላልፈው አስተባባሪ ወጣት ተባረክ አስፋው ይህን ያዘጋጁት ሙስሊሞችን በክርስቲያን በዓላት ላይ ተመሳሳይ ድጋፍ ስለሚያደርጉላቸው እንደሆነ ተናግረዋል።
ትናንትና የሙስሊም ወንድሞቻችን እህቶቻችን በጥምቀት በተከበረበት ወቅት ምንጣፍ እያነጠፉ አስፋልት እየጠረጉ ለእኛ በዓል ክብረን የበኩላቸውን አስተዋጽኦ ማድረግን ብቻ ሳይሆን ኖረው ሆነው አሳይተውናል። ስለዚህ ይህንንም መመለስ ሃይማኖታዊም አንድ ሁለተኛ ሞራላዊም ግዴታ ስላለብንም ጭምር ነው።
በበጎ ፈቃድ ተሰባስበው የዚህ ዝግጅት ካዘጋጁት ወጣቶች ባሻገር ስለ ዝግጅቱ የሰሙ ሌሎች ወጣቶችም በፈቃዳቸው የዝግጅቱ ተሳታፊ ሆነው ነበር።
ሰላማዊ ሳለ ይባላል። የመጣሁት ከዚሁ ከድሬዳዋ ነው። የድሬዳዋ ልጅ ነኝ።
ከየት ሰፈር ማለት?
02 ቀበሌ
02። ከዜሮ ሁለት ነው ለጋር የመጣችው? ለምንድን ነው የመጣችው?
እንደሚታወቀው ድሬዳዋ ውስጥ ተቻችለን ተከባብረን አብረን ይኖር ነውና የሙስሊም ወንድሞቻችንን የሙስሊም እህቶቻችንን የረመዳን ጾም ምክንያት በማድረግ እዚህ አፍጢር ስነ ስርዓት ላይ ነው ለማስፈጠር ማለት ነው የተገኘ ነው። ከደስታቸው ተካፋይ ለመሆን
አና አደማሌ የተባለው የለጋሬ ሰፈር ነዋሪ ክርስቲያን ወጣቶች ለጋሬ ድረስ ሄደው የአፍጢር ፕሮግራም በማዘጋጀታቸው ደስተኛ መሆኑን ይገልጻል።
ከብዙ አመታት ጊዜ ውስጥ ጊዜ ዛሬ ነው ያዩት እንደዚህ አይነት ፕሮግራም በጣም ያስደስታል እና ይህን ነገር መበረታት አለበት እንደዚህ መቀጠል አለበት። ሙስሊሙን ክርስቲያን ጎኑ መቆም፣ ክርስቲያኑ ሙስሊም ጎኑ ሲቆም ህብረታችንን አንድ ደስ ይላል። ድሬም በፍቅር በደስታ ነው የምትታወቀው። በዛ በኩል በጣም ደስ ብሎኛል። በበኩሌ ማለት ነው።
ወይዘሮ ሚስራ ኢብራሂምም እነሱም በክርስቲያን በዓላት ለክርስቲያን ምዕመናን ተመሳሳይ ድጋፍ እንደሚያደርጉ ገልጸው ይህንን ከሰፈር አልፎ ወደ ሌሎች ሰፈር ጭምር ለማስፋት መነሳሳታቸውን ይናገራሉ።
ቤተሰብ መሆናችን ነው ያሳየን እና ድንበር እንዳሌለም አሁን ድሬዳዋ ላይ ድንበር የሚባል የለም። አንድነት ወዳጅነት የሚባለው ነገር ማሳያ መሆኗን በጣም ከሁሉም የላቀ ደስታ ነው የተሰማ። ምንድን ነው የምለው ለቀጣይ ትውልድ አሻራ ነው ያስቀምጥ ነው። ይህን አሻራ ለቀጣይ ትውልድ መቻቻላችን ይዞ መቀጠል አለበት የሚል ሀሳብ ነው ያለን።
ወጣት አብዶ ነጃሺ ከዚህ በፊት ድሬዳዋ ላይ የብሔርና የሃይማኖት ጸብ ለመፍጠር የሞከሩት የተሳሳቱ ናቸው ይላል።
በጣም 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 እኔ ብቻ ሳይሆን የለጋሬ ህብረተሰብ ራሱ ደስ ብሏል ብዬ አስባለሁ። በ100% ምንም አይነት ጥርጣሬ ሳይኖረን ማለት ነው። በጣም ደስ ብሎናል። ክርስቲያንም ሙስሊምም ወንድማሞች ነን እኛ። ይሄ የብሔር ጥል፣ የሙስሊምና ክርስቲያን ጥል የሚጥሉ ይሄ የሌለ የውሸት ፕሮፓጋንዳ ነው። እኛ ከዚህ በፊትም ወደፊትም ማለት ነው አብረን እየኖርን ነው፣ ወደፊትም እንኖራለን ብዬ አስባለሁ። እና በጣም በጣም ደስ ብሎኛል። አላኩልያል ማለት ነው።
የሀገር ሽማግሌው አቶ መሐመድ ሙሳ ጮሬ ወጣቶች የእነሱን ፈለግ በመከተላቸው ደስተኛ ናቸው።
ከአናት የተጀመረ ውሃ ሞላ ሰውነት ያዳርሳል። የድሬዳዋ የሀገር ሸማግሌ ክርስቲያን ሙስሊም ሳይባል አንድ ህብረት የድሬዳዋ ሸማግሌዎች መስርተን ነው የምንጓዙ። ወጣቶቹም የእኛን ፈለግ ተከክሎ ሙስሊምና ክርስቲያን ሳይባል እንደዚህ አይነት በዓል ማዘጋጀታቸው በጣም ደስ ብሎኛል። በጣም ደስ የሚያሰኝ ለወደፊቱም በዚሁ መቀጠል ያለበት ጉዳይ።
ለጋሬ ተወልደው ያደጉት የድሬዳዋ አስተዳደር ከንቲባ ከድር ጀዋርም ፕሮግራሙን ያዘጋጁትን አመስግነዋል። አንዳንድ ሙስሊም በክርስቲያን በዓላት ላይ ተመሳሳይ ድጋፍ እንደሚያደርጉም ነው የተናገሩት።
ለጋሬ ሲባል ስሙ ይባል እንጂ እዚህ ጎርጊስ አለ። ከጎርጊስ ውጪ ሁሉም ቤተክርስቲያኖች፣ መስጊዶች አብሮ ተባብሮ ነው የራሱን እምነት የሚያከብረው። ስለዚህ ወንድሞቻችንም አብረን ነው እየጾምን ያለነው። የኦርቶዶክስ የክርስትና እምነት ተከታይ ጾማቸውም እነሱም ስለሆነ ከኛ በፊት ደግሞ በዓሉን ስለሚያከብሩና ጾሙን ስለሚጨርሱ እኛም እንደ ድሬዳዋ አስተዳደር እንደ ሙስሊም ማህበረሰብ በዛው ቀን በዓል ላይ የሚከበርበት ቦታ ላይ የራሳችንን ድርሻ ለመወጣት ለዛ ፈጣሪ ወይም አላህ ያብቃን እላለሁ።
የሚስ ቱሪዝም ውድድርን ለማዘጋጀት ከአዲስ አበባ እንደመጣች የምትናገረው ሞዴል ቤተለም ሰለሞን ከዚህ በፊት አይታ የማታውቀው ነገር እንደገጠማት ነው የምትናገረው።
በእውነት በጣም ደስ የሚል ስሜት ነው የተሰማኝ። ያው ማለት የመጀመሪያ ጊዜ ነው እንዲህ አይነት ፕሮግራም ላይ ስታደም እና በጣም ደስ ይላል። ይበል ይቀጥል የሚያስብል ነው።
ድሬዳዋ ላይ ተመሳሳይ የአደባባይ ዝግጅት ከሳምንት በፊት በምድር ባቡር አደባባይ የሙስሊምና ክርስቲያን ወጣቶች በመተባበር አዘጋጅተው የነበረ ሲሆን ይህ የመንገድ አራት ፍጥር ሁለተኛው ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ወደ ተከታዩ ዝግጅታችን ስናልፍ የሰኞ ምሽት ሐኪሞን ይጠይቁ ፕሮግራማችንን ነው የምናገኘው። ባለፈው ሳምንት ዓለም አቀፉ የወባ የቲቪና የኤችአይቪ ኤድስ ክትትልና ሕክምና ፕሮግራም ግሎባል ፈንድ በቅርቡ በተለይ የቲቪ በሽታ መዛመት እያንሰራራ መሆኑን አስመልክቶ ያሰማውን ጥሪ ተንተርሶ ከግሎባል ፈንድ ከፍተኛ የጤና ጉዳዮች አማካሪ ከዶክተር መሐመድ አህመድ ያሲን ጋር የተደረገ ቃለ ምልልስ ክፍል አንድ አሰምተናችሁ ነበር። ክፍል ሁለት ደግሞ ለምሽቱ ይዘነዋል። አሉላ ከበደ ነው ያነጋገራቸው፣ እንደሚከተለው ይቀርባል።
አውሮፓውያኑ የዘመን አቆጣጠር ነው የምናወራው። በ2030 ቲቪን ከዓለም ለማጥፋት ለተያዘው ጥረት ይህ ቀደም ብሎ የገለጹት በኮቪድ ሳቢያ በ2020 የተከሰተው ሁኔታ ወደኋላ እንዳስቀረውና ያን ተስፋ የተደረገ ጥረት ለማሳካት ወደ 18 ቢሊዮን ዶላር ነው ድርጅታችሁ የጠየቀው። ዛሬ ባሉ ተደራራቢ ችግሮች ሳቢያ ዓለም ከኮቪድ-19 ምስቅልቅል ገና አልወጣችም። በዓለም አቀፍ ደረጃ ትልልቅ ግጭቶች ይታያሉ። የሩሲያና የዩክሬን ግጭት ተንተርሶ ከፍተኛ ወጪ የሚጠይቅ የሰዎች ፍልሰት እየታየ ነው። የዋጋ ግሽበት በዓለም አቀፍ ደረጃ ከፍተኛ ደረጃ ደርሷል። በዚህ አይነት ሁኔታ ውስጥ በርግጥ የታሰበው አይነት ገንዘብ ማግኘት ይቻላል?
መጀመሪያው ጥያቄ ምናልባት በዚህ በ2030 እንግዲህ ቲቪን ችግር ከማይሆንበት ደረጃ እናደርሳለን ብለን ነው። ይሄ የዓለም አቀፍ ታርጌትም ነው። ይህ ማለት የዚህ ዓመትን እና የሚቀጥሉትን ዓመታትን ቁጥር ብቻ ሳይሆን በዚህ 2 ዓመት በኮቪድ ምክንያት ያጣነውን ማካካስም አለብን እና ያ ተጨማሪ ጥረትን ይጠይቃል፣ ተጨማሪ ኢንቨስትመንትን ይጠይቃል። እንደ ግሎባል ፈንድ ለ3ቱ በሽታዎች የኤችአይቪ፣ ቲቪ እና ወባ በሽታ ከሚሰጠው በተጨማሪ በዚህ 2 ዓመት ውስጥ ኮቪድ ሪስፖንስን የኮቪድንም ለመከላከል ተጨማሪ 4 ቢሊዮን ዶላር ሰጥቷል ሀገሮች። ምክንያቱም ኮቪድን ኮንትሮል ካላረግን እነዛ 3ቱ በሽታዎች ላይ የሚደረገው ጥረትም ውጤታማ ሆኖ ስለማይቀጥል ነው። ያ ተጨማሪ ገንዘብ ከዚህ በፊት ያጣናቸውን ለማምጣትና ለማከምም እንዲጠቅም ተብሎ ነው የተሰጠው። አሁን የተጠየቀው 18 ቢሊዮን ዶላር ለ3ቱም በሽታዎች ኤችአይቪ፣ ቲቪ እና ወባ ነው። ከዚህ በተጨማሪም የግሎባል ፋንድ የሄልት ሲስተሙንም እና የህብረተሰብ ጤናውንም ለማጠናከር ነው የሚያግዘው እና ለዛ የሚሆን ለሁሉም ነው። ለ3 ዓመት ነው። በነገራችን ላይ ግሎባል ፋንድ በየ3 ዓመቱ ነው ሪፕሌኒሽመንት የሚባል
ተተኪ ገንዘብ እንዲዋጣ የሚያደርገው
ለሱ በየ3 ዓመቱ ነው እና ባለፈው 3 ዓመት 14 ቢሊዮን ዶላር ጠይቀን 14 ቢሊዮኑንም አግኝተናል እና በዛ ገንዘብ ነው አሁን በዚህ 3 ዓመት ውስጥ ስራ እየተሰራ ያለው። ይህ ማለት እንግዲህ ግሎባል ፋንድ ከተመሰረተ ጀምሮ ግሎባል ፋንድ በሰጠው እርዳታ የ44 ሚሊዮን ሰዎች ህይወት ተርፏል። ላይፍ ሴቭድ የሚንለው እና ቀላል እርዳታ አይደለም። ግሎባል ፋንድ ይህን ነገር ባይረዳ ባይሰጥ ምን ይሆናሉ? በብዙ ሚሊዮን የሚቆጠሉ ሰዎች የኤችአይቪ መድኃኒት ይወስዳሉ። የቲቪ መድኃኒት ቅድም እንደነገርኩ ነው 75%ን ይሸፍናል። ውባም ላይ የሚደረጉ ጥረቶችን እና ይህ 18 ቢሊዮን አሁን ለኮቪድ አይነቱ ተጨማሪ ፓንዳሚክ ወይም እንደዚህ በዓለም ደረጃ የሚሰራጭ ነገር ከመጣ እሱንም ለመከላከል የሚጠቅም ለ3 ዓመት ምንጠይቀው ነው። እንዳልከው አሁን ክራይሲስ አለ፣ በየቦታው ግጭቶች አሉ፣ የኑሮ ውድነት አለ። ከኮቪድ ሙሉ ለሙሉ አላገገመም ዓለም። ይህ ሁሉ ተጽዕኖ ይኖረዋል። ግን እነዚህን 3ቱን በሽታዎች አሁን አለማከም ማለት ከተወሰነ ጊዜ በኋላ እነሱን ለማቆም የሚወጣው ገንዘብ በጣም በብዙ ቢሊየንስ ነው የሚቆጠረው እና አሁን ኢንቨስት ማድረግ አሁን ይህን 18 ቢሊየን ማውጣት ምናልባት ከተወሰነ ዓመት በኋላ በብዙ እጥፍ የምናወጣው ከዛ ሴቭ ያደርግልናል ማለት ነው። በዛ ነው የምንመነዝረው እና እነዚህ ዶነር እርዳታ የሚሰጡ ሀገሮች ግሎባል ፋንድ የሚሰጠው ገንዘብ በትክክል ስራ ላይ እንደሚውል እምነቱ ስላላቸው በየጊዜውም የጠየቅነውን ያህል እያገኘን ስለሆነ በአሁኑም ዙር ችግሮች ቢኖሩም 18 ቢሊየን ከተገኘ ሌላ ተጨማሪ 20 ሚሊዮን ህዝብ ከሞት እንዲድን ፕሮግራሞች ጋር አብረን ሰርተን እናደርጋለን የሚል ግንዛቤ ነው ያለው።
መልካም። ቱበርክሎሲስ ወይም በልማድ የሳምባ በሽታ የምንለው እንደ አውሮፓውያን የዘመን አቆጣጠር በ1882 የበሽታው አምጪ ተዋስ ማይኮባክቴሪየም ቱበርክሎሲስ ከታወቀ ወዲህ እንግዲህ ወደ 140 ዓመት ሊሆነው ነው በዚህ ዓመት። ይህን ያህል ጊዜ የቆየ በሽታ እንደምን ዓለም ማጥፋት ተሳነው? ለምን ቲቪን ማጥፋት ተሳነን እንደ ሰው ልጅ?
አዎ 140 ዓመት ነው ያከበርነው ባለፈው ማርች 24። ሁላችንም እንግዲህ የምንመኘው የቲቪ በሽታ የጠፋበትን ቀን ማክበር ነው፣ ባክቴሪያ የተገኘበትን ቀን ከሚሆን እና ግን ጥያቄ በጣም መሰረታዊ ነው። ለምንድን ነው ይህን ያህል የቆየው? በሽታው ብዙ ሺህ ዓመታት ከሰው ጋር የኖረ እንደሆነ ይታወቃል። በአንድ ወቅት በሀያኛው ክፍለ ዘመን በኢሮፕም በአሜሪካን ብዙ ሰዎችን የገደለ በሽታ ነው የቲቪ በሽታ። በእርግጥ የኑሮ ሁኔታ በመሻሻሉ እና ኢኮኖሚ በመሻሻሉ ብቻ ገና የቲቪ መድኃኒት ከመገኘቱም በፊት አውሮፓና አሜሪካ ውስጥ እንደ ትልቅ ችግር አይቆጠርም፣ ቲቪን ተቆጣጥሮታል። ስለዚህ ቲቪ ጠፍቷል ተብሎ ነው በዚህ በኩል የሚታየው። ግን ቲቪ ድሮም አሁንም ትልቅ ችግር ነው በሌሎቹ ሀገሮች ውስጥ፣ በተለይ በማደግ ላይ ያሉ ሀገሮች ውስጥ። እና ቲቪ ለረጅም ጊዜ ትኩረት ሳይሰጠው የቆየ በሽታ ነው። ሜዲካላይዝ የሆነ በሕክምናው ብቻ ነው በደንብ የሚታወቀው። ከዛ ውጪ በህብረተሰቡ ዘንድ ብዙ ተረስቶ የቆየ በሽታ ነው። ግን ቲቪ መመርመሪያ መሳሪያም ያለው ማከሚያ መድኃኒት ያለው የሚድን በሽታ በነፃ የሚሰጥ ትሪትመንት ያለው በሽታ ነው እና ትኩረት አለመስጠት ነው። ምናልባት ትኩረቱ ለአገልግሎት ብቻ ሳይሆን በምርምር እና ጥናትም የቲቪ መመርመሪያው እስከ 100 ዓመት የቆዩ ናቸው። መድኃኒቱ ከ67 ዓመት በላይ የቆየ ነው። ቢሲጂ የሚባለው በልጅነት የሚወሰደው ክትባት ሁሉም ይወስደዋል፣ ግን ብዙም አይከላከልም። እሱም ከመቶ ዓመት በላይ ነው። ምን ለማለት ነው? ኮቪድ ሁሉንም ስለሚያጠቃ ነው። በዚህ 1 ዓመት 2 ዓመት ውስጥ ትኩረት ስለተሰጠው ገንዘብም ስለተመደበ በጣም ብዙ አዳዲስ የምርመራ ቴስቶችን ብዙ አይነት ክትባት ነው የተመረተ ነው። ቲቪ ብዙ ጊዜ የድሃዎች በሽታ ነው ተብሎ ነው የሚቆጠረው እና በዚህ ምክንያት ስለተዘነጋ ለረጅም ጊዜ ህይወትን እየቀጠፈ የኖረ በሽታ ነው። ያ እንዳይሆን ነው አሁን ይሄ ትኩረት ያለው እና ይሄም ኢንተርቪው ደስ የሚለኝ አሁን የጤና ባለሙያዎች ብቻ ሳይሆኑ የሚዲያውም ሰዎች፣ ሌላው ህብረተሰብም ተሳትፎ ቲቪ ላይ ትኩረት ካረግን ተገፍቶ ሊጠፋ የሚችል በሽታ ነው። ግን ጥረትና ትኩረትን ይጠይቃል። ገንዘብ መመደብ ያለበት ለዚሁ።
አድማጮች እንግዳችንን እናመሰግናለን። የዚህን ዝግጅት ሙሉን ከዌብሳይታችን መከታተል ትችላላችሁ። ወደ ዕለቱ የመጨረሻው ዝግጅታችን እናልፋለን። የሰኞ ምሽት ስፖርት። የስፖርት ዝግጅት አሰናጃችን ኬኔዲ አባተ በምሽቱ የስፖርት መሰናዶ ትላንት በተካሄደው የሮተርዳም ማራቶን ኢትዮጵያውያን አትሌቶች ድል ቀንቷቸዋል፣ ከኳታር የዓለም ዋንጫ ዝግጅት ጋር በተያያዘ አምነስቲ ያወጣው አዲስ ሪፖርት በኳታር መንግስትና በፊፋ ላይ ጫና እየፈጠረ ነው የሚሉ ዝግጅቶችን ይዞ ሌሎችንም እንደሚከተለው ያካፍለናል።
በኔዘርላንድስ ሮተርዳም በተካሄደ የዓለም አትሌቲክስ የማራቶን ውድድር በሴቶች ኢትዮጵያዊቷ አትሌት ፌቨን ኃይሉ በአንደኝነት አሸንፋለች። በማራቶን የመጀመሪያ ድሏን ያስመዘገበችው አትሌት ፌቨን ውድድሩን ለማጠናቀቅ 2 ሰዓት ከ22 ደቂቃ ከ01 ሰከንድ የፈጀባት ሲሆን ይህም ባለፈው ዓመት በአምስተርዳም ካስመዘገበችው 2 ሰዓት ከ20 ደቂቃ ከ19 ሰከንድ የግል ምርጥ ሰዓቷ በኋላ ሁለተኛው ፈጣን ሰዓት ነው። በሮተርዳሙ ማራቶን አትሌት ፌቨንን በመከተል ኔዘርላንዳዊቷ ኒንክ ብሪንክማ ሁለተኛ ስትወጣ የካዛኪስታኗ ዣና ማማዣኖቫ ሶስተኛ ደረጃን ይዛ አጠናቃለች። በወንዶች ምድብ ደግሞ ኢትዮጵያዊው አትሌት ልዑል ገብረስላሴ ሁለተኛ ወጥቷል። አትሌት ልዑልን በማይክሮ ሰከንዶች በመቅደም ውድድሩን በአንደኝነት ያጠናቀቀው ኔዘርላንዳዊው አብዲ ናጌ ሲሆን ኬንያዊው ሩበን ኪፕሮፕ ሶስተኛ በመሆን የነሐስ ሜዳሊያ አሸናፊ ሆኗል። ከኳታር የዓለም ዋንጫ ዝግጅት ጋር በተያያዘ አምነስቲ ያወጣው አዲስ ሪፖርት በኳታር መንግስትና በፊፋ ላይ ጫና እየፈጠረ ነው። አምነስቲ ኢንተርናሽናል ያወጣው አዲስ ሪፖርት በኳታር ከ2022 የዓለም ዋንጫ ጋር በተያያዘ ፕሮጀክቶች ላይ የሚሳተፉ የጥበቃ ስሪ ድርጅቶች በሰራተኞች ላይ የሚወስዱት እርምጃ አስገዳጅ የጉልበት ስራ የሚባል ደረጃ ላይ የሚደርስ መሆኑን አስታውቋል። የሰብአዊ መብት ተሟጋች ድርጅቱ ፊፋ እርምጃ እንዲወስድም ጠይቋል። የ2022 የዓለም ዋንጫ አዘጋጅ ሀገር በሆነችው ኳታር ውስጥ የሚሰሩ 34 ስደተኛ ሰራተኞችን በማናገር እኛ ማሽኖች እንደሆነን ያስባሉ በሚል ርዕስ አምነስቲ ባወጣው ባለ 74 ገጽ ሪፖርት የኳታርን ህግ የሚጥሱ በርካታ የጉልበት ብዝበዛ ተግባራትን አጋልጧል። በጥያቄው ከተካተቱት የጥበቃ ሰራተኞች መካከል የተወሰኑት በ12 ሰዓት ፈረቃ ለወራት ያለምንም ረፍት ሰርተዋል። የደህንነት ጠባቂዎቹ ሁሉም ስደተኛ ሰራተኞች በመደበኛነት በቀን 12 ሰዓት በሳምንት 7 ቀን በአብዛኛው ለወራት አልፎ ተርፎም ለአመታት ያለረፍት እንደሚሰሩ ገልጸዋል ሲል አምነስቲ በሪፖርቱ አመልክቷል። አብዛኞቹ አሰሪዎች በኳታር ህግ የሚፈቀደውን ሳምንታዊ የረፍት ቀን ለማክበር እንኳን ፈቃደኛ እንዳልሆኑና ለማንኛውም ጉዳይ ረፍት የሚወስዱ ሰራተኞች ደሞዝ እንደሚቀጡም በሪፖርቱ ተጠቅሷል። ለአምነስቲ አስተያየታቸውን ከሰጡት ሰራተኞች መካከል የሆነ አንድ ግለሰብ በኳታር ያሳለፈውን የመጀመሪያ አመት በከፍተኛ ብቃት እንደተረፈ ገልጿል። አንዳንድ ሰራተኞች መጸዳጃ ቤት ሄደው በሚወስዱት ጊዜ ምክንያት ሁሉ በከፍተኛ የገንዘብ ቅጣት እንደተቀጡ ተናግረዋል። የአምነስቲ ኢንተርናሽናል የኢኮኖሚና የማህበራዊ ፍትህ ኃላፊ ስቴፈን ኮክበርን የኳታር ባለስልጣናት ሰራተኞችን ለመጠበቅና በዳዮችን ተጠያቂ ለማድረግ አስቸኳይ እርምጃዎችን መውሰድ አለባቸው ብለዋል። ፊፋም የሚጠበቅበትን ኃላፊነት እንዲወጣ ጠይቀዋል። የኳታር ባለስልጣናት ግን በሀገሪቱ በርካታ አውንታዊ ተግባራት እያሉ ውስን እጸጾችን ብቻ ለይቶ አውጥቷል ያሉትን የአምነስቲን ሪፖርት ተችተዋል። በመገባደድ ላይ የሚገኙት የአውሮፓ ታላላቅ ሊጎች አጓጊ እንደሆኑ ቀጥለዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ ዋነኛ ተፎካካሪ የሆኑት ማንቸስተር ሲቲ እና ሊቨርፑል ትናንት ተገናኝተው ነጥብ ተጋርተው ተለያይተዋል። በኤቲያድ ስታዲየም በተደረገው ጨዋታ ሁለቱ ክለቦች 2-2 በሆነ አቻ ውጤት ጨዋታቸውን አጠናቀዋል። ሁለቱም ለማሸነፍ ብርቱ ጥረት ቢያደርጉም በማራኪነቱ በብዙዎች ዘንድ አድናቆትን ያተረፈው ጨዋታ ግን በአቻ ውጤት መጠናቀቅ ግድ ብሎታል። በዚህም 7 ጨዋታዎች እየቀሯቸው ማንቸስተር ሲቲ በ74 ሊቨርፑል ደግሞ በ73 ነጥብ አንደኛና ሁለተኛ በመሆን በሊጉ የደረጃ ሰንጠረዥ ያላቸውን የአንድ ነጥብ ልዩነት አስጠብቀው ቀጥለዋል። ቅዳሜ ዕለት ሳውዝሃምተንን 6-0 ያሸነፈው ቼልሲ በ62 ነጥብ ሶስተኛ፣ አስቶን ቪላን 4-0 ያሸነፈው ቶተናም ደግሞ በ57 ነጥብ አራተኛ ደረጃን ይዘው ይከተላሉ። በስፔን ላሊጋ ደግሞ በ31 ጨዋታዎች 72 ነጥብ የሰበሰበው ሪያል ማድሪድ በሰፊ ልዩነት ሊጉን በመምራት ላይ ሲገኝ፣ ከቅርብ ጊዜያት ወዲህ ወደ ቀድሞ አቋሙ በመመለስ ላይ የሚመስለው ባርሴሎና በ30 ጨዋታዎች 60 ነጥብ ሰብስቦ ሁለተኛ ደረጃ ላይ ይገኛል። ሲቪያና አትሌቲኮ ማድሪድ በ60ና 57 ነጥብ ሶስተኛና አራተኛ ደረጃ ላይ ናቸው። በጣሊያን ሴሪያ ደግሞ በመሪዎቹ ክለቦች መካከል ሻምፒዮን ሆኖ ለማጠናቀቅ ብርቱ ፉክክር በመደረግ ላይ ሲሆን፣ ኤሲ ሚላን በ68 ነጥብ ሲመራ፣ ተስተካካይ ጨዋታ የሚቀረው ኢንተር በ66 ናፖሊም በተመሳሳይ 66 ነጥቦች ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። ጁቬንቱስ በ62 ነጥብ አራተኛ ደረጃ ላይ ተቀምጧል። በፈረንሳይ ሊግ አንድ ደግሞ 71 ነጥብ ባለው ፒኤስጂ እና 59 ነጥብ ባለው በተከታዩ ማርሴ መካከል ሊጉ ሊጠናቀቅ 7 ጨዋታዎች እየቀሩ ያለው የነጥብ ልዩነት 12 ደርሷል። ልዩነቱ በዚህ ከቀጠለ ፒኤስጂ ከጥቂት ጨዋታዎች በኋላ የዋንጫው ባለቤት መሆኑን ያረጋግጣል። እንደ ስፔን ላሊጋና እንደ ፈረንሳዩ ሊግ ሁሉ በጀርመን ቡንደስሊጋም በመሪውና በተከታዮቹ መካከል ሰፊ የነጥብ ልዩነት ያለ ሲሆን፣ ከ29 ጨዋታ በኋላ 69 ነጥብ ያለው ባየር ሙኒክ ከተከታዩ ቦሩሲያ ዶርትሙንድ በ9 ነጥብ ከፍ ብሎ ይገኛል። በመጨረሻም ግብጽ በሴኔጋል ተሸንፋ ከዓለም ዋንጫ ውጪ መሆኗን ተከትሎ የብሔራዊ ቡድን አሰልጣኙን ከኃላፊነት አንስታለች። ፈርዖኖቹን ባለፈው ታህሳስ ወር ለአረብ ዋንጫ ግማሽ ፍጻሜ ያደረሱትና በካሜሩኑ የአፍሪካ ዋንጫ ደግሞ ለፍጻሜ አድርሰው በሴኔጋል የተሸነፉት ፖርቹጋላዊው አሰልጣኝ ካርሎስ ኬይሮዝ ብሔራዊ ቡድኑን ለኳታር የዓለም ዋንጫ ማድረስ ባለመቻላቸው ኮንትራታቸው ተቋርጧል። በግብጽ እግር ኳስ ማህበርና በኬይሮዝ መካከል ብሔራዊ ቡድኑ ዓለም ዋንጫ ማለፍ ካልቻለ ገዢው አካል ውሉን የማቋረጥ መብት እንዳለው ባለፈው ዓመት ቅጥራቸው ሲፈጸም በገቡት ውል መሰረት ነው አሰልጣኙ የተሰናበቱት። በአጫዋወት ዘይቤያቸው ወግ አጥባቂ እንደሆኑ በብዙዎች የሚተቹት ኬይሮዝ ከዚህ ቀደም እንደ ጎርጎሮሳውያኑ በ2014 እና 2018 ኢራንን ለሁለት ተከታታይ የዓለም ዋንጫዎች በማድረስ በሀገሪቱ ከፍተኛ ስፍራ ያላቸው አሰልጣኝ ናቸው። በማንቸስተር ዩናይትድ ክለብ ደግሞ የሰር አሌክስ ፈርጉሰን ረዳት አሰልጣኝ ሆነው አገልግለዋል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከመሰናበታችን በፊት አጠር ያለች መረጃ እንገራችሁ። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ሩሲያን ተቃውሞ የወጣውን የውሳኔ ሀሳብ ባልደገፉ የአፍሪካ ሀገሮች ላይ ዩናይትድ ስቴትስ ቂም እንደማትይዝ የውጭ ጉዳይ መስሪያ ቤቱ አማካሪ ዴሪክ ሾሌ ተናግረዋል። በነገው ምሽት ዘርዘር ያለ መረጃ ይዘን እንመለሳለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም በነገው ምሽት እንገናኝ እያል እንሰናበታለን። ሰላም፣ በደህና ደሩ።